እግዚአብሔር የተመሰገነ ይሁን። የዛሬው መልእክታችን እዚህ እንትኑ ላይ እንደምታዩት የመስቀሉ ላይ ሰባት ቃላት እና አራተኛውን ቃል ነው ዛሬ የምንመለከተው። አምላኬ አምላኬ ስለምን ተውከኝ የሚለውን ነው። እና ይህንን የምናገኘው ማቴዎስ 27 ላይ ነው። ማርቆስም ላይ ይገኛል። እና ይህንን ነው የምናየው። ጌታ ኢየሱስ መስቀል ላይ ሆኖ እኛ ሰሞኑን እንደተመለከት ነው ጌታ ኢየሱስ መስቀል ላይ ሆኖ ጌታ ኢየሱስ መስቀል ላይ ሆኖ የተናገራቸው ቃላት ሰባት ነገሮች ናቸው። ቃላቶች ብቻ አይደሉም፣ ነገሮች ናቸው። እና እነዚህም በሙሉ ሲቆጠሩ ሰባት ናቸው፣ በቁጥር ሰባት ይሆናሉ። በቅደም ተከተል በሰዓታቸው እንደተነገሩ ማደራጀት ይቻላል። አሁኑ አራተኛው ነው። እያንዳንዳቸው ግን አስደናቂ መልእክቶች አሏቸው፣ በጣም የሚገርሙ መልእክቶች አሏቸው። ባለፉት ጊዜያት ሶስቱን አይተናል። የመጀመሪያው ሉቃስ 23 ላይ አባት ሆይ ይቅር በላቸው እነዚህን ብሎ እነዚህን መስቀል ስር ያሉትን እኛንም ሁላችንንም የሚያጠቃልለውን ይቅር በላቸው ምክንያቱም የሚያደርጉትን አያውቁምና ብሎ ሰዎች ይሳደባሉ። ማን እንደሚሳደቡ አያውቁም። መስቀል ላይ ያለው አምላክ መሆኑን ለነሱ ስቃይ እንደሚሰቃይ አላወቁም። ስለዚህ የሚያደርጉትን አያውቁም። በእውነት ብዙ ሰዎች የሚያደርጉትን አያውቁም። ሁለተኛው ጌታ ኢየሱስ በዛው በሉቃስ 23 43 ላይ የተናገረው ዛሬ በገነት ከኔ ጋር ትሆናለህ። ይሄ እንዳውም በጀሆቫዎች ምን አይነት ስህተት እንደተሰራበት አይተናል። ሶስተኛው አንቺ ሴት እነሆ ልጅሽ ብሎ ጌታ ኢየሱስ ክርስቶስ የተናገረውንና ቀጥሎ ደግሞ ለዮሐንስ እነሆ እናትህ ብሎ እንደተናገረ ወዲያው ዮሐንስ ወደ ቤቱ እንደወሰዳት እና በጣም የሚያጽናና መልእክት የሚያጽናና ልብ የሚደግፍ እንደነበረ ለማርያምም ብዙ ሰዎች በሰዎች ለተተዉ ወይም ተስፋ ለሚያጡ ሰዎች ሁሉ አስደናቂ መልእክት እግዚአብሔር የማይተው መሆኑን የሚያሳይ የፍቅር የእንክብካቤ መግለጫ መሆኑን አይተናል። አራተኛው ዛሬ አምላኬ አምላኬ ስለምን ተውከኝ የሚለው ነው እና ይሄኛው እንደ ሌሎቹ ሁሉ በጣም አስደናቂ ነው። የሰው አይምሮ ለመረዳት ከሚችለው በላይ ነው ይሄ አሁን የምናየው እና ጌታ ኢየሱስ የተናገረው ቃል ነው። የመስቀሉ ስራ አስደናቂ ከምንለው በላይ ድንቅ እንደሆነ የሚያሳይ ነው እና በተከታታይ ነጥቦችን እንመለከታለን። የመጀመሪያው ይሄ ማቴዎስ 27 ቁጥር 46 ላይ ያነበብነው ቃል የሚለውን እንደገና ላንብብላችሁ። ምንድን ነው የሚለው? በዘጠነኛውም ሰዓት ገደማ ኢየሱስ በታላቅ ድምፅ ጮሆ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በጥያቄ የጥያቄ ምልክት አለበት አለ ብሎ ትርጓሜውም አምላኬ አምላኬ ስለምን ተውከኝ የሚል ነው ተብሎ ትርጉም ተሰጥቶታል። እና ይሄ ኤሎሄ ኤሎሄ ላማ ሰበቅታኒ ወይም አምላኬ አምላኬ ለምን ተውከኝ የሚለው በመጀመሪያ ማየት ያለብን የትንቢት ፍጻሜ እንደሆነ ነው። ተመልከቱ፣ ቅድም መዝሙር 22ን አንብቤላችሁ ነበር። የመዝሙር 22 የመጀመሪያው ቃል መዝሙር 22 ቁጥር 1 የመጀመሪያው ቃል ማለት ነው። ቁጥር 1 የሚጀምረው ልክ በዚህ ቃል ነው። ተመልከቱ፣ አምላኬ አምላኬ ሆይ እኔን ለምን ተውከኝ ነው የሚለው የመዝሙር 23 22 የመጀመሪያው ቃል እና ይሄ የጌታ ኢየሱስ ክርስቶስ በመስቀል ላይ የተናገረው በተለይ ይሄኛው በትንቢት የተነገረለት ቃል ነው። የትንቢት ፍጻሜ ነው። ይሄ የትንቢት ፍጻሜ መሆኑን የምትመለከቱት እግዚአብሔር እንዲሆን ያቀደው እና ደግሞ የሚሆን መሆኑን የተናገረበት እና የሆነ ነገር ነው። መስቀል ላይ አሁን እየሆነ እንዳለ ነው የትንቢት ፍጻሜው የምናየው። አሁን እዚህ ጋር አንዳንድ ነገሮችን ስለ መዝሙር 22 ልነግራችሁ እፈልጋለሁ። ከትንቢቶች አንዱ መዝሙር 22 ነው። በእርግጥ ይህን የጌታ ኢየሱስ ክርስቶስን የመስቀል ስቃይ ኢሳያስ 53 ላይ ታገኙታላችሁ። እንደገና መዝሙር 69 ላይ በጣም ብዙ መዝሙሮች አሉ ይህንን የሚገልጡ እና እነዚህ መዝሙሮች ሁሉ ምን ተብለው ነው የሚታወቁት? መሲሐዊ መዝሙሮች ተብለው ነው የሚታወቁት። መሲያኒክ ሳምስ ተብለው ነው የሚታወቁት። መሲሐዊ መዝሙሮች ናቸው። መሲሐዊ መዝሙሮች ስለሆኑ የሚናገሩት ስለ ጌታ ኢየሱስ ነው። አሁን መዝሙር 22 አምላኬ 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 ሆይ ለምን ተውከኝ ብሎ የጀመረበትን ክፍል ስታዩ ቀጥታ ጌታ ኢየሱስ የተናገረውን ነው። ዳዊት በእንደዛ አይነት ስቃይ ውስጥ አላለፈም። ጌታ ኢየሱስ ነው ያለፈው እና የወደፊቱን የጌታ ኢየሱስ ክርስቶስን ስቃይ ነው የሚናገረው። በእርግጥ ይህንን ቃል ስትመለከቱ መዝሙር 22 ላይ አንዳንድ ነገሮችን እዛው መስቀሉ ላይ የሆኑትን ብጠቁማችሁ ጥሩ ነው። ተመልከቱ ቁጥር 2ን አምላክ ሆይ በቀን ወደ አንተ ጠራለሁ። ቁጥር 2 ልክ ቁጥር 1 እኔን ከመርዳት ከጩኸትም ለምን እንደዚህ ራቅህ ብሎ ይናገርና ወደ ታች ወረድ ብሎ ስለ አባቶች ስለ ልመናቸው ስለ ጸሎት መልስ ይናገራል እና ወደ ታች ስትወርዱ ቁጥር 6 ጀምሮ በጣም የሚገርም ነገር ታያላችሁ። እኔ ግን ትል ነኝ፣ አባቶቻችን ነበሩ፣ እኔ አሁን እንደ ትል ነኝ ብሎ ነው ጌታ ኢየሱስ የሚናገረው። ሰውም አይደለሁም። የስቃውን የውርደቱን መጠን ነው የሚናገረው። የሰዎችን ማላገጫ በሕዝብም የተናቅሁ ነኝ። ተመልከቱ ምን ያህል ሰዎች ይተፉበት እንደነበረ እና የሚያዩኝ ሁሉ በንቀት ይስቁብኛል። ራሳቸውን እየነቀነቁ ከንፈሮቻቸውን ይከፍታሉ። እንዲያስጥለው በእግዚአብሔር ታምኗል፣ በእሱ ተደስቷልና ያስጥለው ይላሉ። ቅድም ያነበብነው ማቴዎስ ላይ ያለው ሉቃስም ላይ ያለው ልክ ቁጥር መዝሙር 22 ላይ ተጽፏል እና በጣም የሚገርም ነው እነዚህ ሁሉ ነገሮች። አሁን ወደ ታች እንደገና ከቁጥር 12 ጀምሮ ላንብብላችሁ። ብዙ ኮርማዎች ከበውኛል፣ የባሻን ኃይለኛ ኮርማዎች በዙሪያዬ ናቸው። በጣም ብዙ ጨካኞች ጌታ ኢየሱስን ከበውት እንደነበረ፣ የወታደር ጭፍራ በሙሉ ከቦት እንደነበረ ነው የሚያሳየው። እንደሚቦጭቅ እንደሚያገሳ አንበሳ አፋቸውን በእኔ ላይ ከፍተዋል። ወታደሮቹ ራሱ ያሾፉ ነበር። ቁጥር 14 እኔም እንደ ውሆች ፈሰስኩኝ፣ አጥንቶቼም ሁሉ ተለያዩ። ተሰቅሎ ያጋጠመውን ነገር ነው የሚናገረው። ልቤ እንደ ሰም በሆዴ መካከል ቀለጠ። ቁጥር 15 ተመልከቱ፣ ብርታቴ እንደ ሸክላ ስባሪ ደረቀ፣ ምላሴም ከመንጋጋዎቼ ጋር ተጣበቀ፣ አንተም ወደ ሞት አቧራ አወረድከኝ ብሎ ውሾች ከበውኛል። እንደገና ቁጥር 17 አጥንቶቼንም ሁሉ እቆጥራለሁ፣ እነሱም አዩ፣ ወደ እኔም አፈጠጡ። ቁጥር 18 መጎናጸፊያዎችን በመካከላቸው ተከፋፈሉ፣ በእጀ ጠባቤም ላይ እጣ ተጣጣሉ። እና በጣም የሚገርም ነው ጌታ ኢየሱስ ክርስቶስ መስቀል ላይ ያየውን ነገር በሙሉ እጆቼንና እግሮቼን ቸነከሩኝ የሚልም ቃል አለ እዚሁ ላይ እና ጌታ ኢየሱስ ያየውን መከራ ገና ከመሆኑ ከአንድ ሺህ ዓመት በፊት የተጻፈ ነው። አሁን ክርስትናን ስናስብ መጽሐፍ ቅዱስ ላይ ተመስርተን ስንመለከት ክርስትና ዝም ብሎ የመጣ እምነት አይደለም። ዝም ብሎ ሰዎች ተሰብስበው አይ ክርስቲያን እንሁን ብለው ያሉት አይደለም። ወይም ደግሞ እንደዚህና እንደዚህ እናድርግ በቡድን የሚባል ነገር አይደለም። እግዚአብሔር አቅዶ ፈቅዶ የተናገረለት እና በተናገረው መሰረት የተፈጸመ እንደሆነ መመልከት እንችላለን። እግዚአብሔር የተመሰገነ ይሁን እና ከነዚህ ከመሲሐዊ መዝሙሮች አንዱ የሆነው መዝሙር አስደናቂ የሆነ ጌታ ኢየሱስ በመስቀል ላይ ያያቸውን የሚያሳየን ነው። መስቀሉ ላይ የሆኑት ነገሮች በሙሉ በትንቢት የተነገሩ ግን ደግሞ በእግዚአብሔር ፈቃድ እየተፈጸሙ እንደሆኑ እንድናስተውል ነው። ስለዚህ ይሄ ቃል አምላኬ አምላኬ እኔን ለምን ተውከኝ የሚለው አስቡ፣ መዝሙር 22 ቁጥር 1 ላይ ተጽፎ ነው እዚህ ማቴዎስ 27 ቁጥር 46 ላይ ከሺህ ዓመት በኋላ በጌታ በኢየሱስ የተናገረው። ግን ይሄ የመስቀሉ ላይ ጩኸት አምላኬ አምላኬ ስለምን ተውከኝ የሚለው ጩኸት ምንድን ነው ራሱ ጩኸቱ? አሁን ይህንን ማሰብ በጣም ጥሩ ነው። የክርስትናን በእውነት ለመረዳትና ክርስትና ምን ያህል ዋጋ እንደተከፈለበት ለመረዳት ከፈለግን ይሄ ቃል ሊገባን ያስፈልጋል። የመስቀሉ ሰባት ቃሎች በጣም አስፈላጊ ናቸው። ይሄ የመስቀሉ ጩኸት አምላኬ አምላኬ ለምን ተውከኝ የሚለው እኔ እዚህ ማስታወሻዬ ላይ እያስቀመጥኩት ስቃዩ ልክ የሌለውና የሰው ልጅ በምድር ላይ እያለ ይሰቃየው ይሆናል ከሚባል ሁሉ የተለየ ስቃይ ስለሆነ ነው። ጌታ ኢየሱስ የተሰቃየው ስቃይ የተለየ ነው። በኋላ መጣበታለሁ። በጣም ከስቃይ ሁሉ የተለየ ስቃይ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ያለውን ቃል ስታነቡ ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 5 ሐዋርያው ቅዱስ ጳውሎስ እኛ በሱ ሆነን በክርስቶስ ሆነን የእግዚአብሔር ጽድቅ እንድንሆን እኛ ራሱ የእግዚአብሔር ጽድቅ እንድንባል እና እንድንሆንም ኃጢአት የማያደርገውን እሱን በመስቀል ላይ ምን አደረገው ይላል? ኃጢአት አደረገው። ልክ ጌታ ኢየሱስ ሆኖ የነበረው ኃጢአት ነው ማለት ነው። ልክ እንደ ኃጢአት ነው መስቀል ላይ የተቆጠረው እና በዛ ውስጥ ነው ኃጢአት የማያውቀው እሱ ኃጢአት ሆኖ በተሰቀለበት ጊዜ የኃጢአትን አጸያፊነት በተሸከመበት ጊዜ የጮኸው ጩኸት ነው። ኃጢአት አጸያፊ ነው። በጣም አጸያፊ ነገር ነው። ስለዚህ ኃጢአታችንን ተሸክሞ ለኃጢአት መከፈል ያለበትን ነገር ሁሉ ሲከፍል በነበረበት ጊዜ ከአይምሮ በላይ የሆነው መከራና ስቃይ ጌታ ኢየሱስን እንደዚህ አስጩሆታል። እኛ ሁላችን እንደዚህ አይነት ነገሮች እናውቃለን። ታውቃላችሁ፣ ሰውነታችን ሲጎዳ በአደጋ መድማት፣ ቁስል ወይም የተፈጥሮ ህመም፣ አንዳንድ አስጨናቂ ህመሞች ሲያጋጥመን ደም መፍሰስ፣ የአካል ቁስል እንችለው ይሆናል። ወይም ደግሞ በማስታገሻ እህታችን በደንብ ታውቃለች፣ በማስታገሻ ለተወሰነ ጊዜ ቁስል ወይም ህመም እንዲታገስልን ሊደረግ ይችል ይሆናል። ግን እንችለዋለን፣ በእውነት እንችለዋለን። ግን እግዚአብሔር ከዚህ ከጌታ ከኢየሱስ ላይ ፊቱን ባዞረበት ጊዜ እና ጌታ ኢየሱስ ብቻውን ሆኖ ይህንን ሁሉ ስቃይ በተሸከመበት ጊዜ የነበረውን ሁኔታ ከመቻል ያለፈ ሆኖበት እንደነበረ ነው ጩኸቱ የሚያሳየው። ጌታ ኢየሱስ በዚያ መስቀል ላይ በነበረበት ጊዜ አንድ ሰው በሲኦል ውስጥ እንደሚያገኘው ስቃይ ነበር የተሰቃየው። እኔና እናንተ ሲኦል ብንገባ የምንሰቃየውን አይነት ስቃይ ነው የተሰቃየው። ጩኸቱ ሁሉ ከዚያ ስቃይ ውስጥ ነው የወጣው እና አስደናቂ ነገር ነበር ያ ጩኸት። በዛ ሰዓት በስቃይ ውስጥ ጌታ ኢየሱስ ክርስቶስ እያለ ነው ይሄንን። ምንድን ነው ጩኸቱ? የስቃይ ጩኸት ነው። የሰቆቃ ጩኸት ነው። ስቃዩና ሰቆቃው በደንብ ማስተዋል አለብን። እዛ መስቀል ላይ ደሙ እየፈሰሰ ስለነበረ ስለተናቀም ስለተሰደበም አይደለም። በኋላ ምስጢሩን እናገኘዋለን። በጣም አስደናቂ እውነት አለ። ስለዚህ ይሄ አምላኬ አምላኬ ለምን ተውከኝ የሚለውን ነገር እቀጥልበታለሁ በጥቂት ስላይዶች ላይ። የጌታ ኢየሱስ አንዱ ስጋትና ጩኸት እዚህ እንደምታዩት ለምንድን ነው ይሄ አምላኬ አምላኬ ለምን ተውከኝ የሚለውን የተናገረበት ምክንያት በጣም አሰቃቂ መተውን በእግዚአብሔር ተትቶ ስለነበረ ነው። አሁን ጌታ ኢየሱስን ተመልከቱት፣ በመስቀል ላይ ሆኖ ጴጥሮስ ትቶኝ ሄዷል ብሎ አይደለም የጮኸው። ይሁዳ ከቶኛል፣ ለምን ከዳኝ፣ ለምን ሸጠኝ አይነት ነገር አይደለም እየተናገረ ያለው። ተከታዮቼ በሙሉ ባለፈው ሳምንት ምናልባት አይተናል፣ አጠገቤ የሉም። እረኛውም ምታ፣ ዘካርያስ ትንቢት ላይ አይተን እረኛውም ምታ በጎቹ ይበተናሉ እንደሚለው እኔ ስመታ ተበትነዋል ተከታዮቼ፣ ስለዚህ በጣም ስጋትና ጭንቀት ውስጥ ነኝ ያለሁት አይደለም እያለ ያለው። ነገሮቹ ሁሉ እውነት ናቸው፣ ሆነዋል። ግን ጌታ ኢየሱስ እየተናገረ ያለው አንተ ስለ ተውከኝ ነው። እኔ መስቀል ላይ በምሰቃይበት ጊዜ ሁሉ ትቶኛል፣ ግን ያንተ መተው ነው እኔን በጣም በጣም አሳምሞ የሚያስጮኸኝ እያለ ነው። በእግዚአብሔር መተው ትክክል ነበር፣ እውነት ነው፣ አስፈላጊ ነበር። በእርግጥ ጌታ ኢየሱስ ያውቀዋል፣ ይሄንን በኋላ እናገራለሁ። ጌታ ኢየሱስ ከዛች ቅጽበት በፊት አምላኬ አምላኬ ለምን ተውከኝ ሲል ተሰምቶ አይታወቅም። አምላኬ ትቶኛል፣ ከኔ ጋር አይደለም የሚል ነገር ተናግሮ አያውቅም። ከመስቀል በፊት ጌታ ኢየሱስ ተሰምቶ የሚታወቀው ሁል ጊዜ አላዛር መቃብር ጋር ገብቶ ልክ መቃብሩ ጋር ማርያምም ማርታም እያለቀሱ መቃብሩ ጋር መጥቶ አባት ሆይ እንደምትሰማኝ አውቃለሁ ብሎ አላዛር ናውጣ ነው ያለው። ሁል ጊዜ ጌታ ኢየሱስ እንደሚሰማ በአብ ሁል ጊዜ አብ ከሱ ጋር እንደነበረ ሲናገር ነው። እዚሁ ዮሐንስ ወንጌል ምዕራፍ 8 ላይ ብትመለከቱ ፈሪሳውያን ሊወግሩት ባሰቡበት ጊዜ ከፈሪሳውያን ጋራ ንግግር እያደረገ ክርክር በነበረበት ጊዜ እንዲህ ብሏቸው ያውቃል። አብ ሁል ጊዜ ከማን ጋር ነው? ከእኔ ጋር ነው እና እኔን ለብቻዬ ምን አያደርገኝም፣ አይቶኝም፣ የምሰራውን ሁሉ የምሰራው ከሱ ጋር ነው እያለ ነበር። ግን አሁን መስቀል ላይ ለምን ተውከኝ ብሎ ሲጮህ ነው የምንመለከተው። ይሄ ለምን ተውከኝ የሚለው ጥያቄ የሚቀጥለው ስላይዴ ላይ ሄዳለሁ። ይሄ ጥያቄ በጣም አስደናቂ ጥያቄ ነው። በኋላ ስለ ጥያቄነቱ እመጣበታለሁ። ግን አስፈሪ ነው ራሱ ለምን ተውከኝ ተውከኝ የሚለው ነገር እና እንቆቅልሽም ነው በጣም ብዙ ሰዎች ይሄ ሊገባቸው በእውነት ከሚገባ በላይ ነው። አንድ እዚህ ጋር እንደ ምሳሌ አይደለም የሆነ ታሪክ ነው የምነግራችሁ። ስለ ማርቲን ሉተር ሰምታችሁ ይሆናል። ማርቲን ሉተር ጀርመን ሀገር የሪፎርሜሽንን ያመጣ ሰው ነው፣ ከካቶሊክ እምነት ወደ ክርስትና የመጣ እና አንድ ጊዜ ይህንን ማቴዎስ 27 ቁጥር 46ን እያየ ልክ አይኑ ፈጦ እዛ ጥቅስ ላይ አተኩሮ በቃ በሀሳብ በጣም ተወስዶ ሰዎች እየገቡ እየወጡ ለሰዓታት ምንም ነገር አይናገርም፣ አይጋገርም እና መጨረሻ ላይ ከተወሰኑ ሰዓታት በኋላ ከጠረጴዛው ላይ ተነስቶ ሲወጣ ዋው እግዚአብሔር እግዚአብሔርን ትቶት ብሎ ነው የተናገረው። እና በጣም አስገራሚ ነው። ሰው ከሚገባው በላይ እንቆቅልሽ ነው፣ ግን የሆነ ነገር ነው። ለምን ተውከኝ? መልሱ እኛን ወዶ በመስቀል ላይ ራሱን ሰጠን በሚለው እውነት ላይ ብቻ ነው የሚገኘው። ጌታ ኢየሱስ ክርስቶስ እኛን ወዶ የመስቀሉ ጩኸት ምንድን ነው እያልኩ ነው። የመስቀሉ ጩኸት አባቱ በሌሎች ሁኔታዎች ላይ ጣልቃ ሲገባ በዚህ ሁኔታ ጣልቃ ያልገባበት እንደሆነ ታያላችሁ። ምናልባት ባለፈው ስላይድ ላይ የነበረ ነው ይሄኛው ነገር እና ተመልከቱ፣ ጌታ ኢየሱስ ተጠምቆ በነበረበት ጊዜ ዮርዳኖስ ወንዝ ውስጥ ልክ ተጠምቆ ሲወጣ የሆነን ነገር ታስታውሳላችሁ። ምንድን ነው የሆነው? እግዚአብሔር አብ ከላይ በሱ ደስ የሚለኝ የምወደው ልጄ ማን ነው ያለው? እሱ ነው ነው ያለው እና መንፈስ ቅዱስ ደግሞ እንደ ርግብ ምን አደረገ? በላዩ ላይ ተቀመጠ። ልክ ጌታ ኢየሱስ ይሰራ በነበረበት ሁኔታ ውስጥ አብ ጣልቃ እየገባ ይናገር ነበር። አሁን ማቴዎስ 17ን ደግሞ ስትመለከቱ በተራራው ላይ ጌታ ኢየሱስ ተለውጧል። በጣም አስደናቂ፣ ልብሱ አንጸባረቀ፣ ፊቱ ተቀየረ። ደቀ መዛሙርቱ አብረውት ነበሩ። ሙሴና ኤልያስ ከብዙ ሺህ ዓመት በኋላ ከእሱ ጋር በአየር ላይ ሆነው ይነጋገሩ ነበር እና እነ ጴጥሮስ ተደንቀዋል። ልክ ያን ጊዜ በዛን ሰዓት እግዚአብሔር አብ ምን አለ? በእሱ ደስ የሚለኝ የምወደው ልጄ ይሄ ነው እና እሱም ምን አድርጉት? ስሙት፣ ሌላ አትስሙ፣ እሱም ብቻ ስሙ ብሎ ሲናገር ታያላችሁ። እዚህ ጋር ግን እንደዚህ አይነት ጣልቃ ገብነት በሚፈለግበት ጊዜ እግዚአብሔር ዝም ነው ያለው። አሁን እዚህ ጋር መስቀል ላይ ተሰቅሎ እግዚአብሔር ይሄንን ቢናገር እንዴት ደስ ይል ነበር? የምወደው ልጄ በሱ ደስ የሚለኝ አሁን መስቀል ላይ ጣር እያየ ያለው እሱ ነው እና እሱን ስሙት ብሎ ቢናገር እንዴት ድንቅ ነበር። ግን እግዚአብሔር አላለም። ከዚህ የተነሳ ጌታ ኢየሱስ ምንድን ነው ያለው? አምላኬ አምላኬ ለምን ጮኸኝ፣ ለምን ተውከኝ ወደሚል ጩኸት ውስጥ ነው የመጣው። ይሄ ብቻ አልነበረም። ጌታ ኢየሱስ አባቴ አይተወኝም ሲል እንደነበረ ለደቀ መዛሙርትም እንኳን እናንተ ሁላችሁ ትተውኛላችሁ፣ ግን አባቴ ምን አያደርገኝም፣ አይተወኝም፣ ከኔ ጋር ነው ብሎ ነበር። ሁልጊዜ ከእግዚአብሔር ጋር የነበረው ኅብረት አንድነትና ያ አብሮት የነበረው በውስጡ የሚፈሰው የአብ የወልድ የመንፈስ ቅዱስ የማይቋረጥ ፍቅር በዛን ሰዓት የተቋረጠበት ጊዜ ነበር እና ስለዚህ ለጌታ ለኢየሱስ በጣም አስጨናቂ ጊዜ ነበር። አምላኬ አምላኬ የሚለውን ስታነቡ የምታዩት በጣም አስደናቂ ነገር ነው። ዝም ብሎ አምላክ አምላክ አይደለም ያለው፣ አምላኬ አምላኬ እያለ ነው የተናገረው። ይሄ አምላኬ አምላኬ የሚለው እግዚአብሔር የሱ የኔ ኬ የምትለው ሄ ኬ ምናምን የሚሉ የአማርኛ ቃላት የኔ የኔ የሚል ነገር ነው የሚጠቁሙት። የኔ አምላክ የሚለውን አምላኬ በማለት እኩል እናደርገዋለን። ልክ የሂብሩም ሰዋሱ እንደዚህ አይነት ነገር አለው እና የኔ አምላክ ነህ፣ የኔ አምላክ ነህ ማለቱን ግን በመተው ውስጥ ጌታ ኢየሱስ እንዳላቋረጠ ትመለከታላችሁ። አዎ፣ በእርግጥ እግዚአብሔር ጌታ ኢየሱስን ትቶት ነበር። ከምንም ነገር በላይ ኢየሱስን ያስጮኸው ጌታ ኢየሱስን ያስጮኸው በእግዚአብሔር መተውን በተገነዘበበት ጊዜ ነው እና ይሄ ሲገባን ነው ክርስትና ምን ያህል ዋጋ እንዳለው የሚገባን። ግን እንደዚህ ብለን ልንል እንችል ይሆናል። እኔ እዚህ ጋር አንድ ጥያቄ አለኝ። ለመሆኑ እንዴት ሆነ ብለን እንል ይሆናል። ወደኋላ እንትን ማለት አለብኝ። ለመሆኑ እንዴት ሆነ ብለን ብንጠይቅ፣ ምክንያቱም የሆነበት ምክንያት እግዚአብሔር ፍጹምና ቅዱስ ስለነበረ ነው። ከቅዱስ እግዚአብሔር መለየት፣ ከሶስቱ ቅዱስ ህብረቶች መለየት ያልተለመደ ጤናማ ያልሆነ ነገር ነው። ለጌታ ለኢየሱስ ክርስቶስ ለአብም ለመንፈስ ቅዱስም የሚረብሽ አይነት ነገር ነው። እጅግ በጣም ለጌታ ለኢየሱስ አሳማሚ ነው። ይሄ ግን ጌታን የሚያውቁና ከጌታ ጋር የነፃውን ምህረት ያልተቀበሉ ሁሉ የመጨረሻ ፍርድ ነው። ተመልከቱ፣ አሁን እኔና እናንተ በጌታ በኢየሱስ ክርስቶስ ድነናል። ጌታ ኢየሱስ ክርስቶስን በመቀበል የዘላለም ህይወት ያላገኙ በክርስቶስ ስራ ላይ በመታመን ይህንን የዘላለም ህይወት ያላገኙ ሰዎች እንደዚህ አይነት መለየት ውስጥ ነው የሚገቡት፣ ለዘላለም ከእግዚአብሔር ጋር መለየት። ይሄ ለዘላለም ከእግዚአብሔር ጋር መለየት የሚያስጮህ የሚያሰቅቅ ነገር ነው። የጌታ ኢየሱስ ክርስቶስ ህይወት ለደቂቃ ከእግዚአብሔር ስላሴ ህብረት ተነጥሎ አያውቅም ነበር። ከእግዚአብሔር አንድነት ውስጥ የነበረው ደስታ፣ የነበረው ፍቅር፣ የነበረው ሰላም፣ የነበረው ልዩ ጥልቅ ህብረት ያልተቋረጠ ነበር በጌታ በኢየሱስና በአብ በመንፈስ ቅዱስ መካከል። ግን እዚህ መስቀል ላይ ያለ ያ ነገር በሙሉ ነው የተቋረጠው። ያ ነው ጌታ ኢየሱስን ያስጮኸው። እኔ ጥቂት የምጨምርበት ነገር አለ። አምላኬ አምላኬ ለምን ተውከኝ የሚለውን የጌታ ባህሪ ፍጹምና ቅዱስ ንጹህ ከመሆኑ የተነሳ አምላክም ስለሆነ ጌታ ኢየሱስ ስጋን የለበሰ አምላክ ነው። ከእንደዚህ አይነት ሁኔታ ጋር ከርግማን ህብረት ጋር ማድረግ የማይችል ስለሆነም ነው። አሁን በኋላ የምናገረውን ነገር አሁን ልናገረው። ተመልከቱ፣ ቀራኒው መስቀል ላይ ጌታ ኢየሱስ ተሰቅሎ በነበረበት ጊዜ ሁለት የተከፋፈሉ ሰዓቶች ላይ ነው መስቀል ላይ የነበረው። አንደኛው ከስድስት ሰዓት እስከ ሶስት ሰዓት እስከ ስድስት ሰዓት ነው የነበረው የከፊሉ። ሁለተኛው ከስድስት ሰዓት እስከ ዘጠኝ ሰዓት ነው። ስድስት ሰዓት ነው መስቀል ላይ የነበረው፣ ግን የመጀመሪያው ሶስቱ በብርሃን ውስጥ ነው። ሰዎች ሁሉ እያዩት፣ እየሰደቡት፣ እየዘለፉት እዛ ጋ ይሄው ልጅሽ፣ እነሆ ልጅሽ ብሎ አንተ ከኔ ጋር ዛሬ በገነት ትሆናለህ ሁሉ ብሎ በተናገረባቸው ሰዓቶች ናቸው በነዛ ሶስት ሰዓታት። ሁለተኛው ሶስት ሰዓት ግን ዓለም በሙሉ በጨለማ ውስጥ ነው የወደቀው። እግዚአብሔር ራሱ ጌታ ኢየሱስ ክርስቶስ በነዛ ሶስት ሰዓት ውስጥ ያልፍ የነበረበትን ሁኔታ ማንም ሰው እንዲያየው አልፈቀደም፣ ራሱም ሊያየው አልፈቀደም። ምንድን ነው የሆነው? በነዛ ሶስት ሰዓታት የሰዎች ሁሉ ኃጢአት ፍርድ በጌታ በኢየሱስ ክርስቶስ ላይ እየፈሰሰ ነበር። የእኛ ኃጢአት ፍርድ በሱ ላይ እየወረደ ነበር። የፍርድ ቁጣ፣ የእግዚአብሔር ቁጣ በሱ ላይ እየወረደ ነበር። በኃጢአታችን እየተቀጣ ነበር። ያን ጊዜ ነው እግዚአብሔር ይህንን የኃጢአት ቅጣት አላይም ብሎ ዞር ያለው ከጌታ ከኢየሱስ የተለየው ያ ሁኔታ ነው። የጌታ ኢየሱስ ክርስቶስ ቅድም የጀመርኩት እዚህ ስላይድ ላይ የምታዩት ባህሪው ፍጹም ነው፣ ንጹህ ነው፣ አምላክ ነው። እንደዚህ አይነት ኃጢአት ቀምሶ አያውቅም፣ የኃጢአትን አጸያፊነትና ሁኔታ። ስለዚህ በጣም የሚገርም ህመም ነው ጌታ ኢየሱስን ያሳመመው። በመከራና በስቃይ ውስጥ ላለ ለማንም መጽናናት የሚባል ነገር ቢመጣ የሚመጣው ሰዎች ከሰዎች ጋር ሲሆኑ ነው። አሁን እናንተ ሐዘን ቢኖርባችሁ በሐዘናችሁ ብቻችሁን ብትሆኑ መጽናናት የሚባል ነገር ለማግኘት ይከብዳል። አይከብድም? እዚህ እንትኔም ላይ አስቀምጫለሁ መሰለኝ ስላይዴ ላይ እና ሰዎች በሐዘናቸው ለደረሱላቸውና ላልደረሱላቸው ሰዎች የሚኖራቸው አመለካከት ሁሉ የተለየ ነው። ታውቃላችሁ አይደል? የምናውቃቸው የምንወዳቸው በሐዘናችን ካልደረሱ አብረውን ካልሆኑ ደስተኞች አንሆንም። ጌታ ኢየሱስ በመስቀል ላይ በዚህ አይነት ሁኔታ ውስጥ በነበረበት ጊዜ ማንም አብሮት ባለመሆኑ በጣም በስቃይ ውስጥ እንደነበረ ትመለከታላችሁ። ይሄ መተው የእግዚአብሔር ጌታ ኢየሱስን መተው አሰቃቂ ነበረ። ማን ነው በእግዚአብሔር መተው ምን ማለት እንደሆነ ለመናገር የሚችለው የሚል ጥያቄ አለኝ እኔ እዚህ። ምናልባት በዚህ ሁኔታ ውስጥ አልፋችሁ እንደሆነ አንዳንድ ጊዜ ባይምሯችሁ የኃጢአት ሀሳብ ሲመጣ፣ ጥርጥር ሲመጣ መንፈሳችሁና ህይወታችሁ በጣም ድካም ውስጥ ይገባል። ድካም ውስጥ የሚገባው ምን ስለሆነ ነው? እግዚአብሔር ኃጢአት እኛ በእግዚአብሔር የዳንን ቢሆንም ኃጢአት ካደረግን እግዚአብሔር ከኛ ጋር አይሆንም። መንፈስ ቅዱስ ያዝናል። ጸሎታችን እንደምንፈልገው አይሆንም፣ እንደምናስበውም አይሆንም። እንጸልይ ይሆናል፣ ሰማዩ ምንድን ነው የሚሉት ብረት ነው የሚሆነው፣ ጸሎታችን ወደ ሰማይ አያልፍም። ግን ንስሐ ስንገባ እግዚአብሔር ይመልሰናል፣ እንመለሳለን። አልተውሽም፣ አልጥልሽም፣ አልተውህም፣ አልጥልህም በሚል በንስሐው ጥሪ እንበረታታለን። ንስሐ ግቡም ተብለን እንነገራለን። ጌታ ኢየሱስ ግን እንደዚህ አይነት ሁኔታ ውስጥ አይደለም የነበረው። ሙሉ ለሙሉ ስለ እኔና ስለ እናንተ በእግዚአብሔር ምንድን ነው የሆነው? ተትቶ ነበር የነበረው። ያ ጊዜ በአማርኛ እንደዚህ የሚል ቃል ብዙ የለም። ጌታ ኢየሱስ ክርስቶስ የሆነው የኃጢአታችን ሁሉ ተሸካሚ ነው የሆነው። ኃጢአት ተሸካሚ ሆኖ የእኛን ኃጢአት ተሸክሞ ነው ያንን መተው የቀመሰው። ግን እኔ ይሄኛውንም ጥያቄ በደንብ እንድናየው ፈልጋለሁ። አምላኬ አምላኬ ብሎ መተውን ከተነገረ እየተናገረ ያችን የጥያቄ ምልክት እዛ ንግግር ውስጥ አስቀምጧል። ለምን የምትለው ለምንድን ነው የተውከኝ? ትተኸኛል፣ ግን ለምን? ይህን ጥያቄ ለብቻው ማየት በጣም አስፈላጊ ነው። አምላኬ አምላኬ ለምን ተውከኝ በሚለው ጥያቄ ውስጥ ያለው ለምን በለምን የምትለው ጥያቄ በምትለው ትንሽ የጥያቄ ቃል ላይ ነገሮች ሁሉ ያሉት እዛ ላይ ነው። ይሄ ጥያቄ ለምን ተውከኝ ምን እንደሆነ ለምን ተውከኝ ምን እንደሆነ ለማየት ሞክረናል። መተውን በተመለከተ ግን ይሄ ጥያቄ የመነጨው ከቅዱስና ከፍጹም ነፍስ የመነጨ ጥያቄ ነው። ለምንድን ነው የተውከኝ? እንዲህ አይነት ጥያቄን የሚያቀርበው ጌታን በእውነት የሚያውቅና ከጌታ ጋር ያለ ኅብረቱ ጤነኛ የሆነ ሰው ብቻ ነው። ድሮ እኔ እዚህ ገና ሙሉ ጊዜ ፓስተር ከመሆኔ በፊት አንድ የሆነ ጥቁር ልጅ መዝሙር መዘመር ጀምሮ ነበር እና እኔ በጣም የምደነግጠውና የማስበው አንተ ከተውከኝ ብቻ ነው የሚል መዝሙር ነው። የምፈራው የምረበሸው አንተ ከተውከኝ ነው። አንተ ከተውከኝ እና ዝም ካልከኝ ዝም ካልከኝ በቃ እኔ በጣም ደነግጣለሁ፣ በጣም እረበሻለሁ፣ እባክህ ዝም አትበለኝ እያለ ሲዘምር ነበር። ያ መዝሙር ብዙ የሚታወቅ አይመስለኝም፣ ግን ሰምቼዋለሁ። ይሄ የጌታ ኢየሱስ ክርስቶስ ለምን ጥያቄ ከመጽሐፍ ቅዱስ የተወሰደ ነው። ከአንድ ሰባኪ እንዲህ ብሎ ነበር። ይህም በተመለከተ ጌታ ኢየሱስ ይሄ ለምን የሚለውን ጥያቄ የወሰደው አምላኬ አምላኬ ለምን ተውከኝ የሚለውን ጥያቄ ራሱ የወሰደው ከመጽሐፍ ቅዱስ ላይ ነው እና ከመዝሙር 22 ላይ እንደሆነ ቅድም ተናግሬያለሁ። እና ምን አለ? እግዚአብሔርን የሚወድ ሁሉ ጌታ ኢየሱስ የእግዚአብሔርን ቃል ምን ያህል እንደሚወድ የሚያሳይ ነው ብሎ እንደሚያቅም የሚያሳይ ነው ብሎ እግዚአብሔርን የሚወዱ ሁሉ ጸሎታቸውም ጩኸታቸውም እምነታቸውም ከቃሉ ጋር የተቆራኘ ነው ብሎ ተናግሯል። እና እዚህ ላይ የሚታየው እውነተኛ ልጅነት ነው። ጌታ ኢየሱስ አምላኬ አምላኬ ብሎ የጮኸው ወደ አባቱ ነው። የጮኸው ለጌታ ኢየሱስ በስቃዩ ጊዜ እነዚህ ሁለቱ ማለትም መጽሐፍ ቅዱስም ጸሎትም ክቡራን በመሆናቸው ነው። ቃሉን ነው እየተናገረው እና ደግሞ ያቀረበው ጥያቄና ጸሎት ነው። ለጌታ ለኢየሱስ ሁል ጊዜ ጸሎትና የእግዚአብሔር ቃል ክቡራን ናቸው። ዛሬ ብዙ ሰዎች ጸሎትና መጽሐፍ ቅዱስን እንደ ክቡር ነገር አያዩም። እውነት ነው ይሄ። ጸሎቱን ስትመለከቱ የጌታ ኢየሱስ ክርስቶስ ጥያቄ ጸሎት ነው፣ የእምነት ጥያቄ ነው። ጥያቄው የእምነት ጥያቄ ነው። ለምን ተውከኝ? ለምን ተውከኝ? እግዚአብሔርን ከሚያውቅ አይነት ሰው የቀረበ ነው። አንዳንድ ሰዎች መከራ ሲያጋጥማቸው፣ ችግር ሲያጋጥማቸው፣ እኔ እንግዲህ በሬዲዮ አገለግላለሁ አንዳንድ ጊዜ አንዳንድ ሰዎች የሚጠይቁኝ ጥያቄ አለ። አንድ ጊዜ አንድ ሴት መሰለችኝ የጠየቀችኝ፣ ቆይቷል 3 ዓመት ምናምን ይሆነዋል። እና እኛ የምናውቃቸው በጣም በቃ ጥሩ ክርስቲያኖች የምንላቸው ሰዎች ቤተ ክርስቲያናችን አሉ። እና የሆነ ዘመድ ሞታቸው እና ዘመድ ከሞታቸው በኋላ የሚያሳዩት ባህሪ ለክርስትናና ለእምነቱ እና ለቤተ ክርስቲያንም በጣም ጥሩ አይደለም። ምንድን ነው የምትለው ብለው ነው ያሉት። ምን አይነት ባህሪ ያሳዩ? እጭ እግዚአብሔር ነው ያሉት አሉ። እግዚአብሔር በቃ እኛ ዘመዶቻችን ሞቱ፣ ለምን እንዲሞቱ አደረጋቸው? ሰው መሞት የለበትም እንዴ? አለበት። እና ታያላችሁ፣ ይህ እንኳን እንደ መከራ ተቆጥሮ ሰዎች እግዚአብሔርን ሲዘልፉ ታያላችሁ። ግን ጌታ ኢየሱስ በዚህ ሁኔታ ውስጥ ዞር የሚባለው የት ነው? አሁን ጥያቄ ጠይቁ። ዞር የሚባለው የት ነው? በእንደዚህ አይነት ህመም ውስጥ ወደ ጓደኞች የሉም። እነ ጴጥሮስ ቢኖሩስ ምን ማድረግ ይችላሉ? ምንም ማድረግ አይችሉም። አንዳንድ ጊዜ ሰዎች የማያደርጉት ነገር አለ። ገንዘባቸው ምንም የማያደርግበት ጊዜ፣ ትምህርታቸው ምንም የማያደርግበት ጊዜ፣ እውቀታቸው፣ ችሎታቸው ምንም የማያደርግበት ጊዜ አለ። ልክ አሁን ወደ እነ ጴጥሮስ ማርያምም አለች። እዛ እኮ ባለፈው ሳምንት ተነጋግረናል። ለእሷስ ይሄው በዚህ አይነት ሁኔታ ውስጥ ነው ያለሁት ተብሎ ቢነገራት ምን ማድረግ ትችላለች? የሮም ወታደሮች በተሰበሰቡበት ቦታ ነው። ተመልከቱ። ጌታ ኢየሱስ ግን ወዴት ነው መጸለይ ያለበት ለሚለው ጥያቄ በጣም አይምሮ ግልጽ ነው። ስለዚህ አምላኬ አምላኬ አንተ ብትተወኝም እንኳን እኔ ግን ጩኸቴ ወደ ማን ነው? ወደ አንተ ነው። የተውከኝ ሲመስለኝ አክቹዋሊ መምሰል አይደለም ይሄ። ብትተወኝም ጩኸቴ ወደ ማን ነው? ወደ አንተ ነው። የረሳኸኝ ሲመስለኝ፣ የዘነጋኸኝ ሲመስለኝ፣ የተውከኝ ሲመስለኝ፣ ሩቅ ሲመስለኝ እኔ ጩኸቴ ወደ አንተ ነው ወደሚል እምነት መምጣት አለብን። እግዚአብሔር እንደዚህ አይነት ነገርን እንድንለማመድ ይፈልጋል። ለምን የሚለው ጥያቄ ሰዎች በአስጨናቂ ህመም ውስጥ ሲሆኑ ማሰብ ያለባቸው መጽሐፍ ቅዱሳቸው መሆን እንዳለበት የሚያሳይ ነው። አስጨናቂ ነገር ሲያጋጥመን የምንይዘው የምንለቀው ነገር ስናጣ ወደ ተለያየ ሀሳብ ያለማቋረጥ አይምሯችን በሚሄድበት ጊዜ ያን ጊዜ መስጋትና መፍራት አለብን። ትክክል አይደለም። ያን ጊዜ ነው ወደ ጌታ ለመቅረብ ልባችን መነሳት ያለብን። ልዩ ልዩ አማራጮች ማየት የለብንም። አንተ ምን ትላለህ? አንተ ምንድን ነው የምታደርገው ብሎ ወደ መጸለይ መምጣት አለብን። ስለዚህ የእናንተ መንፈስና ነፍስ ወደ ጸጋ ዙፋኑ ፊት ይቅረብ። ሁል ጊዜ የጸጋውን ዙፋን በሙላትና በአክብሮት ነፍሳችንና መንፈሳችን ጥያቄ ሲያጋጥመን፣ አስጨናቂ ሁኔታ ሲያጋጥመን፣ ህመም፣ የተለያዩ ችግሮች ሲያጋጥመን፣ መከዳት፣ መናቅ፣ መጠላት ቢያጋጥመን ልባችን ወደ ጌታ የጸጋ ዙፋን ስር መቅረብ አለበት። ልባችሁና ስጋችሁ ሲከዳችሁ ጩኸታችሁ አምላኬ አምላኬ የሚል መሆን አለበት። ሰዎችን ልባችንም የሚክድበት ጊዜ አለ። ስጋችን ራሱ የሚከዳን ጊዜ አለ። ያን ጊዜ አምላኬ አምላኬ ወደ ማለት መጮህ ይኖርብናል። ጥያቄውንና ጩኸቱን በሚገባ እናጢ ነው። ጌታ ኢየሱስ የነበረበትን ሁኔታ ለምን እንደዛ እንደነበረ አያውቅም ወይ የሚል ጥያቄ እኔ እዚህ ጋር አስቀምጫለሁ። መልሱ በሚገባ ያውቀው ነበር። በተለየ ሁኔታ ጌታ ኢየሱስ ያን ጥያቄ ያውቀው ነበር። ያለበትን ሁኔታ ያውቀው ነበር። ምንም የማያውቀው ነገር አልነበረም። ለእኛ ሲል ቀራኒው መስቀል ላይ ተሰቅሎ የእኛን ኃጢአት ተሸክሞ ይሰቃይ እንደነበረ ግልጽ ነው። ራሱን ለዚያ የሰጠው ደግሞ ፈቅዶ ነው። አንዳንድ የሃይማኖት ሰዎች ጋር ክርክር አድርጌ አውቃለሁ። በመስቀል ላይ የተሰቀለበት ምክንያት ግፍ ነው። እንዴት ሰው በመሞቱ ሌላ ሰው እንዴት ሊድን ይችላል ብለው ያሉኛሉ። ራሱን ፈቅዶ ነው የሰጠው ጌታ ኢየሱስ። ማንም ማስገድዶት እግዚአብሔር ማስገድዶት አይደለም። እኔና እናንተ እንድንድን ራሱን ፈቅዶ ነው የሰጠው። የሰውን ስጋ የለበሰበትን ምክንያት ይሄ ነው። የሰውን ስጋ ለብሶ ሲመታ፣ የሰው ሁሉ ኃጢአት ፍርድ ሲፈስበት፣ ሲደቅ፣ ከፍተኛ ዋጋ ሲከፍል የመሰለው ምክንያተ ቢስና እሱ ለምን እንደሆነ ያልገባው መስሎ ነበር። ግን ያውቀዋል ለምን እንደዛ እንደሚሆን። እሱ በእግዚአብሔር መተው ነበረበት። በአብ የሚጠጣው ጽዋ መራራ መሆን ነበረበት። ጌታ ኢየሱስ ስለ እኔና ስለ እናንተ። አዎ እሱ የሕማም ሰው ነው። ጌታ ኢየሱስ የሕማም ሰው ተብሎ እንደተነገረ ታውቃላችሁ። ኢሳያስ 53 ላይ የሕማም ሰው ደምግበት ደምግባት የሌለው ማናደንቀው በሰው የተጠላ ፊቱ የማያስደስት በጉስቁልና የሕመም ሰው ሕመምን ስቃይን የተሸከመ በዛች ቅጽበት የሰውን ውሱን ስጋ የለበሰው ጌታ ኢየሱስ የመለኮትን ያልተወሰነና የማይወሰን ፍርድና ቅጣት ለመሸከም ነበር ደግሞ መሸከም ነበረበት። በእግዚአብሔርና በሰው መካከል አማላጅ ሰው የሆነው ክርስቶስ የእግዚአብሔር ቅዱስ ፍትህና የሰውን አጸያፊ ኃጢአት በመሸከም ያንን አገልግሎት ለመወጣት መሰጠት ነበረበት። ወገኖች፣ ለምን የሚለው ጥያቄ በነዛ በሶስት ሰዓታት ውስጥ በጌታ በኢየሱስ ክርስቶስ ላይ የፈሰሰው አሰቃቂ የፍርድ ማዕበል አውሎ ነፋስ እሱ ራሱ በብሉይ ኪዳን ላይ ማዕበልህና አውሎህ በእኔ ላይ አልፏል ብሎ የተነገረበት ፍርዱ በእሱ ላይ የፈሰሰበት ጊዜ ነበር። ስለዚህ በእግዚአብሔር ላይ የተፈጸመው መጠን የሌለው አመፅ፣ መጠን የሌለው የሰው ልጅ አመፅ ማለት ነው። የሰው ልጅ አመፅ፣ የሰው ልጅ የአመፅ ፍርድ በጌታ በኢየሱስ ክርስቶስ ላይ ፈሶ ስለነበረ ነው ለምን የሚለው ጥያቄ የተጠየቀው። የርኩሰት ፍርድ ልቡን ሰብሮታል። ልክ መዝሙር 22 ላይ አይደለም ልቤ በውስጤ እንደ ሰም ምን ሆነ ፈሰሰ ነው ያለው። ጩኸቱ የፈለቀው የምጸየፈው አጸያፊ ኃጢአት ውጤት ለምን እሸከመዋለሁ? በእርግጥ ግን የእሱ በአብ መተው የታቀደው በቅዱሱ እግዚአብሔር በስላሴ በራሱ በጌታ ኢየሱስ ስምምነት ጭምር ነው። እስከ ሞት ድረስ ለመሄድ ያ ለምን በሚለው ጥያቄ ውስጥ የሰማይ ብርሃን በርቶበታል። ወዲያው እግዚአብሔር ፊቱን ወደ ጌታ ወደ ኢየሱስ ክርስቶስ አዙሯል እና የሚቀጥሉት ቀናት የምንናገረውን የሚያሳይ ነገር ነው። ነገር ግን አንድ አማኝ እንዲድን፣ አንድ ሰው እንዲድን ለምን የተባለው ጥያቄ በጌታ በኢየሱስ ላይ መምጣት ነበረበት። የጥያቄው መልስ ምንድን ነው? የዚህን ታላቅ ጥያቄ መልስ ጌታችን ኢየሱስ ራሱ መልሶታል። ጥያቄውን የመለሰው እዚያው መስቀሉ ላይ መልሶታል እና ሌላ ቀን የምናየው ምን ብሏል ጌታ ኢየሱስ ልክ ይህን ጥያቄ ጠየቀ። ከዛ በኋላ ከጥቂት ደቂቃ በኋላ ምን አለ? ተፈጸመ ብሎ ተናግሯል። ያ መልስ ነው። በሰዓቱ ራሱን ብቻውን እንደ አንድ ንግግር እናየዋለን። ጌታ ኢየሱስ መልሶታል። ምንም እንኳ ስጋ ለባሽ በሆነበት ሁኔታ ለጊዜው የተምታታ ነገር በመሰለ ጊዜ ይሄ ጥያቄ የተጠየቀ ቢሆንም ቆየት ብሎ በምናየው ተፈጸመ በሚለው ቃሉ ላይ መልስ ተሰጥቶበታል። ነፍሱንም ለጌታ በመስጠት ግን የእግዚአብሔር ቅዱስ የሆነው ታዛዥ ልጁ የሆነው የተተወበት ምክንያት መልሱ የሚከተለው ነው። አንደኛው ምክንያት እዚህ ጋር የምታዩት ዋናው ምክንያት በእኛ ፋንታ እኛን ተክቶ ያንን የኃጢአት ዕዳና ቅጣት ስለተሸከመ ነው። በአንቺ በአንተ ምትክ ሆኖ ነው። ሌላ ምንም ምክንያት አልነበረም። ጌታ ኢየሱስ ፍጹምና ሕይወቱ ያለምንም ጉድፍ ያለምንም ነቀፋ ነው። መጽሐፍ ቅዱስ ደጋግሞ የተናገረው በአፉ እንኳን ተንኮል አልተገኘበትም። ሲሳደቡ አልተሳደበም። ሲዋሹ አልዋሽም። ንጹህ፣ አንደበቱ ንጹህ። በሰዎች መካከል ይህንም ማግኘት አይቻልም። ሐሳቡ ንጹህ፣ ልቡ ንጹህ፣ ሁለመናው ንጹህ። ምንም እግዚአብሔር በጌታ በኢየሱስ ክርስቶስ ላይ ምንም ነቀፋ አላገኝም። እግዚአብሔር ምንም ነገርን ያለ ምክንያት ደግሞ አያደርግም እና ምክንያቱ ምንድን ነው? ስለኛ ነው ዋጋ የከፈለው። ያንን ስቃይ እየተሰቃየው የኃጢአት ተሸክሞ እንደ ኃጢአተኞች ታይቶ ተቆጥሮ ተፈርዶበት በራሱ ሙሉ ስምምነትና ፍጹም መሰጠት በዛ መስቀል ላይ ተሰቅሎ ነው። የጥያቄው መልስ ጌታ ኢየሱስ ክርስቶስ የእኛን ኃጢአት ለማስወገድ ይቅርታ ለማስገኘት በተለየ መንገድ ማለትም በዚህ አይነት መንገድ የተለየ መንገድ ብቻ መሰቃየት ስለነበረበት ነው። አሁን ወደ ዋናው የመተው ነጥብ ጋር እየመጣሁ ነው። በደንብ ስሙኝ። ከደሙ መፍሰስ ጋር በተለይ ከእግዚአብሔር መለየት ጋር መሰቃየት ነበረበት። የስጋው ስቃይ ህመሙ ላይ ትኩረት ልናደርግ እንችላለን። እዚህ አሜሪካ የሆነ አንድ እንቅስቃሴ ነበር፣ ከ30 ዓመት አካባቢ ይሆናል። አሁንም አንዳንዶች ይናገሩታል። ምንድን ነው ጌታ ኢየሱስ ክርስቶስ ዋናው ስቃዩ ብለው የተናገሩት? ይሄ ደረቱ አካባቢ ዳያፍራም ነው። ዳያፍራም ነው የሚባለው አይደል? ደረቱ አካባቢ መስቀል ላይ ተሰቅሎ ደረቱ አካባቢ የልቡና የጡንቻው አጠቃላይ እንቅስቃሴ በጣም ስለተጎዳ እንደውም ከኤግዞስሽን ሞተ ነው ብለው ሁሉ የተናገሩት። በጣም ሳይንሳዊ ለማድረግ ፈልገው መልካም ነው ሀሳቡ፣ ግን እዚህ ጋር የሚናገረው ነገር ያንን አይደለም የሚናገረው። ጌታ ኢየሱስ ነፍሱን በፈቃዱን የሰጠው የሚቀጥል ምናልባት በሰባተኛው ጊዜ እናየዋለን። ይሄ ሁኔታው ግን ዋናው ትልቅ ትኩረት ግን የተለየ ነበር። እሱ በእግዚአብሔር መተው በሚባለው እውነት ውስጥ ማለፍ ነበረበት። አሁን ደሙ አፍስሷል፣ ልክ ነው። ጀርባው ተገርፏል፣ ልክ ነው። እንጨት ላይ እጅና እግሩ ተቸንክሯል፣ ልክ ነው። በዛ ሁሉ ውስጥ በነዛች ሶስት ሰዓታት ውስጥ ከእግዚአብሔር መለየት ነበረበት። ትልቁ የደህንነታችን ምስጢር ያለው እዚህ ጋር ጌታ ኢየሱስ ለምን ተውከኝ ያለበትና በእግዚአብሔር የተተወበት ጊዜ ላይ ነው። ለምን አሁን ለምን የሚለውን ስትመለከቱ የሚከተለውን ሐሳብ ተመልከቱ። ለሰው የኃጢአተኝነቱ ውጤት ከእግዚአብሔር መለየት ነው። ማንም ሰው ኃጢአትን ሲያደርግ ማንም ሰው አዳምና ሔዋን ኃጢአት አድርገዋል። ወዲያውኑ ምንድን ነው የሆኑት? ከእግዚአብሔር ነው የተለዩት። ስለዚህ እኛ ሁላችንም ስንወለድ ከእግዚአብሔር የተለየን ሆነን የተወለድ ነው። ያለ ወንጌል እምነት ከእግዚአብሔር ጋር እንደገና መያያዝና እንደገና መቀራረብ እንደገና አንድ መሆን የእግዚአብሔር አማኝ መሆን አይቻልም። ስለዚህ አሁንም ኃጢአት ስናደርግ የሚሆነው ከእግዚአብሔር መለየት ነው። ነፍሳችን፣ መንፈሳችን፣ ሕይወታችን ይደክማል። ለአዳም ተነግረው የነበረው ነገር ሞት ነበር። ከዚች እጽዋት ብትበላ ሞትን ምን ታደርጋለህ? ትሞታለህ። አዳም ወዲያው ድብን አላለም። ምንድን የሆነው? ከእግዚአብሔር ነው የተለየው። ስለዚህ ትልቁ አሁን ጌታ ኢየሱስ ክርስቶስ የከፈለው ትልቁ ነገር ከእግዚአብሔር መለየትን መቅመሱ ነው። ስለማ ስለ እኔና ስለ እናንተ ከእግዚአብሔር ተለየ። ነገር ግን አዳም በሞተበት ጊዜ ከእግዚአብሔር ተለይቶ ነበር። የአንድ ሰው ነፍስ ከእግዚአብሔር መለየቷ መንፈሳዊ ሞትን መሞቷ ማለት ነው። ነፍስ ደግሞ ከአካል ስትለይ ያው ተፈጥሯዊ ሞት ውስጥ ትገባለች። ስለዚህ የኃጢአት መስዋዕቱ ምንድን የሆነው? ፍጹም መስዋዕት መሆን ነበረበት። ዝም ብሎ የተልኮሰኮሰ ነገር አይደለም የሆነው ነገር፣ ግልጽ የሆነ የታሰበበት በጣም እጅግ በጣም ጥበብ የሞላበት ተአምር ነው። መስቀል ላይ የሆነው ጌታ ኢየሱስ ክርስቶስ ከእግዚአብሔር የእኛን ኃጢአት ተሸክሞ በነዛች ሶስት ሰዓት ውስጥ የዘላለም ዋጋ የከፈለበት መለየት ነበር የተለየው። ያ የሶስት ሰዓቱ ዋጋ ነው አሁን እኔና እናንተን የዘላለም ሕይወት ያሰጠን። ለሰዎች ሁሉ የዘላለም ህይወት የሚያሰጠው ይሄ ነው። በዛ ታላቅ መስዋዕትነት በጌታ ኢየሱስ በእግዚአብሔር መተውና ከዛ ቀጥሎ መሞቱ ደህንነታችን እርግጠኛ የሆነበት ትልቅ ስራ ነው። ከዚህም በላይ በመስቀሉ ላይ ለፍጥረት ሁሉ የተገለጠው ነገር እግዚአብሔር የሚባለው የሰማይና የምድር ፈጣሪ ከኃጢአት ጋር ምንም አይነት ህብረት እንደሌለው ያረጋገጠ ነገር ነው። እግዚአብሔር ከኃጢአት ጋር ህብረት የለው። ቅዱስ ለሆነው ለጌታ ኢየሱስም እንኳ ጻድቁ እርኩሳንን ተክቶ ሲሰቃይ እግዚአብሔር እሱን መተው ነበረበት። ይሄ የሚያሳየው ኃጢአተኛው የሚጠብቀውን ውድመትና ለዘላለም ከእግዚአብሔር የመለየትን ጥፋት ነው። ኃጢአት ወንድሞቼና እህቶቼ የመለየት ተጽዕኖ አለው። ሰውን ከእግዚአብሔር የመለየት ተጽዕኖ አለው። ቀጥሎ ሰውንም ከሰው የመለየት ተጽዕኖ አለው እና በተለየ መንገድ እንደዚህ አይነት ተጽዕኖ ያለውን ኃጢአት ለዋጋውን ከፍሎ ሰው ከተለየው ከእግዚአብሔር ጋር እንዲታረቅ ለማድረግ ጌታ ኢየሱስ ከእግዚአብሔር የመለየትን አስመራሪ፣ አሰቃቂ፣ መራራ ቅጣትን ነው የወሰደው። በዛ ቅጣት ነው እኔና እናንተ መዳን የቻልነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሳጠቃልል ጌታ ኢየሱስ ክርስቶስ ያደረገውን ነገር ስናስብ አንድ ሶስት ነገሮችን በመስቀል ላይ የተጮኸውን ጩኸት ስናስብ እንደዚህ ልናስብ ይገባናል። አንደኛ ሁሉ ነገር የሚሆነውና የሆነው እንደተጻፈ ነው። በጌታ ላይ ነፍሳችን ካላረፈች የእኛ ከእግዚአብሔር መለየት በምንም መንገድ ሊስተካከል ወይም እንደገና ከእሱ ጋር ግንኙነት ልናደርግ አንችልም። በጌታ የተተውን ከሆነ ኃጢአት በማድረግ የተለያየ ነገር ከመሰለን ከተሰማን ነቅተን ወደ እግዚአብሔር መጮህ እንዳለብን ያሳያል። ችግር ሲያጋጥመን ልዩ ልዩ ውጣ ውረዶች ውስጥ ስናልፍ ወደ አምላካችን መጮህ በጣም ወሳኝ ነው። ጌታ ኢየሱስ ቃሉንና እውነቱን በልባችን ያስረጽልን። እግዚአብሔር ይመስገን። ናንሲ የምትመጣ አይመስለኝም። ቁጥር 26ን አብረን ዘምረን እንጨርሳለን። ጌታ ይመስገን። እነዚህን የመስቀል ቃላት ማየት በጣም ጥሩ ነው። በእምነት እኖራለሁ ነው የሚለው ቁጥር 26 እንዘምረዋለን ብዬ አስባለሁ።